ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ባንዲራ የሚያጋባዝ ነበረ። መጀመሪያ እንደው ኢንተርቪው ያደረግኩኝ ነበር። መጀመሪያ ነገር የተጀመረው
በአዳማው የአሜሪካ ድምጽ ዘጋቢ ሙክታር ጀማል ላይ ማንነታቸው ያልተገለጸ በቡድን የተሰባሰቡ ሰዎች ጥቃት ፈጸሙበት።
ባሌሮቤና ሞጆና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊት ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትዕዛዙን ተቀብሎም ሄዶ
ቀደም ብለን ያሰማናችሁ ጥቃቱ የተፈጸመበትና በሕክምና በመረዳት ላይ የሚገኘው ዘጋቢያችን ሙክታር ጀማልንም ድምጽ ነው የሰማችሁት። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
አሁን ርዕሰ ዜናዎቹ። ግጭቶች ሲካሄድባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየመነጋገር የኢትዮጵያ ንግብጽንና የሱዳን የውጭ ጉዳይ ሚኒስትሮችን እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብ ነው ተብሏል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች ፓያችን ጋር አስተናጋጆች አሉ አከበደና
አረንጅ ፍሳየንን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። ግጭት ሲካሄድባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየተከፈቱ መሆናቸው ታውቋል። የሀገር መከላከያ ሰራዊት በክልሉ ጥያቄ መሰረት በኦሮሚያ ክልል ሰላምና ጸጥታን ለማስከበር መሰማራቱ የሀገር መከላከያ ሰራዊት እንዳስታወቀ ተገልጿል። የሀገር መከላከያ ሰራዊት የኢንዶክትሪኔሽን ዳይሬክተር ሜጀር ጀነራል መሐመድ ተሰማ በገለጹት መሰረት ከሰሞኑ የመንገድ መዘጋት ችግር ያጋጠማቸው የኦሮሚያ ክልል አካባቢዎች አርሲ፣ ፊቼ፣ ሀረርጌ፣ ሻሸመኔ፣ አሶሶና ሮቢ ሰራዊት ተሰማርተውባቸዋል። ከመንገድ መዝጋት በተጨማሪ የጸጥታ መደፍረስ የተስተዋለባቸው አምቦ፣ ቢሸፍቱ፣ ሞጆ፣ ሻሽመኔ፣ አዳማና ባሌ ሮቢ እንዲሁም ድሬዳዋና ሀረር የኢፌድሪ ሀገር መከላከያ ሰራዊት ለጸጥታ ማስከበር የተሰማራባቸው መሆኑ ተገልጿል። የሀገር መከላከያ ሰራዊት በክልሎቹ ጥያቄ መሰረት በአካባቢዎቹ መሰማራቱን የገለጹት ሜጀር ጀነራል መሐመድ ተሰማ የአካባቢዎቹ ሰላም እስከሚወርድ ድረስ እንደሚቆዩም ተናግረዋል። ማዕከላዊ ጎንደር የተወሰኑ አካባቢዎች ሰራዊቱ እንደተሰማራ ተገልጿል። ሁኔታዎች ሙሉ በሙሉ ሲረጋጉና ትዕዛዝ ሲሰጠው ብቻ እንደሚወጣም ጠቁመዋል። ዜናው የተገኘው ከሀገር ውስጥ የመገናኛ ብዙሃን ነው።
የትራምፕ አስተዳደር በኢትዮጵያ ወሮች እንደጋበዘ ተዘገበ። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብም የታለመ መሆኑ ተነግሯል። ሰለሞን አባተ ዝርዝሩን ይዟል።
አሜሪካ ድምጽ ዘንድ የደረሰውን የዋይት ሃውስ የጥሪ ደብዳቤ ለሶስቱ ሀገራት ይናገራል። ደብዳቤው የተላከው ከአራት ቀናት በፊት ጥቅምት 10 እንደነበረም ተገልጿል። የዓለም ባንክ ቃል አቀባይ ለቪኦኤ በሰጠው መልስ ሶስቱም ሀገሮች ኢትዮጵያ፣ ግብጽና ሱዳን ሙሉ በሙሉ አሉበት ይሳተፋሉም በሚል እምነት የባንኩ ፕሬዚደንት ማልፓስ የመሳተፍ እቅድ አላቸው ብሏል። ግብጽ አብዝታ ለምትወተውተው የሶስተኛ ወገን በጉዳዩ መግባት ፈቃደኛነቷን ፈጥና ማሳየቷና የስብሰባውን ግብዣም መቀበሏን ገልጻለች። ስብሰባው የተጠራው ለፊታችን ጥቅምት 26 የዛሬ 12 ቀን በወዲያኛው ረቡዕ ነው። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን ለቪኦኤ በሰጡት ቃል የግብጽ ፕሬዚደንት አብዱልፋታህ ኤልሲሲ ለ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ተገኝተው የነበረ ጊዜ ፕሬዚደንት ዶናልድ ትራምፕ ጣልቃ ገብተው በታላቁ ህዳሴ ግድብ ጉዳይ ላይ እንዲያደራድሩ ጠይቀዋቸው እንደነበረ ፕሬዚደንት ትራምፕ ኃላፊነቱን ለገንዘብ ሚኒስትራቸው ምኑችን መስጠታቸውን እንደገለጹላቸው ተነግሯል። የዩናይትድ ስቴትስ የውጭ ጉዳይና የሌሎች መንግስታት ሰጣ ገባዎች የሚከታተልበት የጥበቃና የውሃ ቢሮ ቢኖረውም ያሁኑ ያባይና የህዳሴ ጉዳይ ግን ላለፉት 8 ዓመታት ሲከታተለው ከቆየው ከውጭ ጉዳይ መስሪያ ቤቱ እጅ ውጪ መሆኑን እንደሚጠቁም ባለ ስልጣኑ አክለው ገልጸዋል። ኢትዮጵያና ሱዳን ግብዣውን ስለመቀበል አለመቀበላቸው
ዩናይትድ ስቴትስ ነው ተብሎ የተጠረጠረ የአየር ድብደባ በፑንትላንድ ክልል ያለውን የዳዕሽ ጽንፈኛ ቡድን ሰፈር መጥቷል ሲሉ የአካባቢ ነዋሪዎች ተናግረዋል። 4 የሚሆኑ ሚሳኤሎች የአሜሪካ ነው ተብሎ ከሚጠበተባለ መንደር አጠገብ አንድ ተራራማ ቦታን መምታታቸው ተገልጿል። መጀመሪያ ላይ በተራራማው ቦታ አካባቢ የሚበር አይሮፕላን ድምጽ ሰማን። ከዚያም በየ15 ደቂቃዎቹ ልዩነት 4 ከባድ ምቶች ሰማን። በመጨረሻም ጥቅጥቅ ያለ ጥቁር ጭስ ከተራራዎቹ መውጣት ጀመረ ሲሉ እማኞች ተናግረዋል። የፑንትላንድ የደህንነት ባለስልጣኖች በአሜሪካ ድምጽ ለቀረበላቸው ጥያቄ ወሬውን ሰምተናል፣ ነገር ግን በማጣራት ላይ በመሆናችን ለመናገር አንችልም ብለዋል።
የቦትስዋናው ፕሬዚዳንት ከአፍሪካ እጅግ የተረጋጉ ከሚባሉ አገሮች አንዷ የሆነችውን አገራቸውን እንዲመሩ እንደገና ተመረጡ። ሞክዌትሲ ማሲሲ የአገሪቱን ለ5 ዓመታት ለመምራት እንደገና ተመርጠዋል ሲሉ ዋናው ዳኛ አስታውቀዋል። የቦትስዋና ዲሞክራሲያዊ ፓርቲ አገሪቱን እንደ አውሮፓውያን ዘመን አቆጣጠር ከ1966 ዓ.ም ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የአገሪቱ ዲሞክራሲያዊ ፓርቲ የአልማዝ ሀብት ያላትን የደቡብ አፍሪካዊቱን አገር ሲገዛ ቆይቷል። በአሁኑ ምርጫ ግን በአንድ ጥላ ስር በተሰባሰበው በተቃዋሚ ፓርቲ ጠንካራ ፈተና ገጥሞታል ነው የተባለው።
የዩናይትድ ስቴትስ በአሁኑ ወቅት በምስራቅ ሶሪያ ያሉትን ኃይሎቿን ታጠናክራለች ተብሏል። ዩናይትድ ስቴትስ ይህን የምታደርገው አብዛኞቹን ወታደሮቿን ከአካባቢው እያስወጣች በተደራሽነት እንዳይኖረው ለመከላከል ዴር ኤልዙር ላይ ያለውን ቦታችንን የማጠናከር እርምጃ እየወሰድን ነው፣ ዝርዝሩን አልናገርም ሲሉ የአሜሪካ መከላከያ ሚኒስትር ማርክ ኤስፐር ተናግረዋል።
የሩሲያ ወታደራዊ ፖሊስ ኃይሎች ሶሪያን ከቱርክ ጋር በሚያዋስነው ድንበር ባሉት ከተማዎች ላይ ዛሬ ጥበቃ ጀምረዋል። የሩሲያ ወታደሮች መኪኖችን ከኩርድ ኃይሎች ጋር ሆነው በሰሜን ምስራቅ ሶሪያ አካባቢ በሚገኙ በርካታ ከተሞች ጥበቃ እያካሄዱ መሆናቸውን የአካባቢው ጋዜጠኞች ለአሜሪካ ድምጽ ተናግረዋል። ይህ የሆነው የሩሲያው ፕሬዝዳንት ቭላድሚር ፑቲንና የቱርክ አቻቸው ረጀፕ ታይብ ኤርዶዋን ቱርክ በቱርክ ዲሞክራሲያዊ ኃይሎች ላይ ስታካሄድ የቆየችውን ጥቃት እንድታቆም ስምምነት ከተደረሰ በኋላ ነው። ከኩርዶች የሚመራው ውህደት በዩናይትድ
መዲና ባግዳድ ጸረ መንግስት ሰልፍ ቀጥሎ ቢያንስ 2 ሰልፈኞች እንደተገደሉ ባለስልጣኖች ገልጸዋል። የጸጥታ ኃይሎች በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞችን ከፍተኛ ጥበቃ ከሚደረግበት አረንጓዴ ቀጠና ከተባለው ቦታ ለመግፋት ሲሞክሩ እምባስ መጭ ጋዝ ተጠቅመዋል። የተቃውሞ ሰልፉ ባለፈው ሳምንት ለሳምንት ያህል የተካሄደ ሰልፍ 2ኛ ዙር ሲሆን የሙስና መስፋፋትና ስራ አጥነት እንዲያበቃ የፖለቲካ ስርዓቱም እንዲለወጥ እየጠየቁ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው
ክፍል ሳየንን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
አዳማ ከተማ ውስጥ በተካሄዱ ግጭቶች የ9 ሰው ህይወት የአሜሪካ ድምጽ ዘጋቢ ሙክታር ጀማል ቀደም ብለን በመግቢያችን እንደገለጽነው እዚያው አዳማ ውስጥ ሳለ ጥቃት ተፈጽሞበታል። ሰለሞን አባተ ማምሻውን ሙክታርን አነጋግሮ ተከታዩን አሰናድቷል።
ሄሎ ሙክታር።
ሄሎ
ይሰማል ሙክታር?
አዎ ሶሪ ሊስና።
ደህና ነኝ። በምን ሁኔታ ነው የምትገኘው ሙክታር? አሁን እንዴት ነው? ምን ይሰማል?
በድንጋይ ከመታወት ጀርባና ጭንቅላቴ ላይ በጣም ይሰማኛል። ካንሰር አካባቢ የተሰነጠቀ አለ፣ እሱ ሰርጀሪ ተደርጓል።
የት
ካንሰር? የታችኛው ካንሰር የተሰነጠቀ አለ፣ እሱ ሰርጀሪ ተሰጥቶ ተሰፍቷል። ጭንቅላቴ 2 ቦታ ነው የተፈነካከለው።
ነው ምናዝ ነው በእኛ በኩል በደረሰብህ አደጋ ምን አይነት ነው እስቲ አሁን እየተደረገልህ ያለው ህክምና የት ነው ያለው መጀመሪያ ነገርኝ
አሁን አዳማ ጀነራል ሆስፒታል ምዛን ነው ያለው ሁሉንም ነገር ምርመራ አድርገዋል ደም ጭንቅላት ውስጥ አለመፈሰሱን ኤምአርአይ በሲቲ ስካንም ብሬን ሲቲ ስካን ሁሉንም ነገር አይተዋል እና ሪስክ የለውም እኔ የተወሰነ ጥቅጥቅ እስከሚድን ብቻ ነው ያለው
ስለዚህ ወደ ውስጥ የደም መፍሰስ እንደሌለ አረጋግጠዋል
እንደሌለ አረጋግጠዋል ኤምአርአይም
በሊንክ ከንፈርህ ሌላ
ከላይ ያለው ስቲች ነው በሌላ ነገር ነው የሚያያይዙት የፈለከቱት
ራስህ ላይ ማለት አናቴ ላይ ማለት ነው
አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ በጣም ቅጥቅጥ ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው
ብዙ ደም ፈሰሰ
አዎ ደም እዛ ፈሰሰ ነበር
እንዴት ወደ ሆስፒታል መድረስ ቻልክ ምንድን ነው የተደረገልህ የመጀመሪያ እርዳታ
ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስድ ነበር እኔ አልፈልግም እዛው ይሻለኛል ብዬ መሰረታዊ ህክምና ስላሉ ወደ አዳማ ጀነራል ሆስፒታል የሚባለው መጣሁ ጥሩ ነው አሁን በጠዋቱ አሁን ይሻለኛል
በዚያ ጊዜ ህሊናህን አልሳትክም ነበረ ወይስ አጋጥመዋል በአጠቃላይ በዚህ ድብደባ ውስጥ እንደዚህ ህሊና የመሳት አጋጣሚ
የተወሰነ ደቂቃ የት እንዳለው ምን እየሆነ እንደሆነ አላውቅም ነበር ምክንያቱም ከላይ የሚወደው እርጅብኝ በጣም ግራ የሚያጋባኝ ነበረ መጀመሪያ እንደው እንትን እኔ ተገድቤ እሰማለሁ አንዱ ዋሌት ምናምን ከኪስ ብር ምናምን ሊወስዱ ዋሌት ስላወጡ እስቲ ቪኦኤ ከሆነ ለምን መታወቂያ ላታዩ ምናምን ይላል መታወቂያ ሲያወጡ የቪኦኤ መታወቂያ እና ከብረካቱ ባለስልጣን የሚሰጡን መታወቂያ አይቶ ቪኦኤ ነው በቃ አደብድቡት ቪኦኤን አደብድቡት ብለው ነው የሰው እንጂ አልማስ ገነስብ ንገላ ስለሚ ነበር
እስቲ እንዴት ተፈጠረ መጀመሪያ ይሄ ነገር እስቲ አጫውተኝ ሙክታር መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበት ሁኔታና ምንድነው እስቲ የተፈጠረው እንዴት ተነሳ ነገር ሁሉ
ትላንትና ምን ጀመረ ከአዳማ ያለውን ተቃውሞውንም እየዘገበበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ እሱንም ሆስፒታል አካባቢ ያሉትን እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር 2 ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ ሬሳ ይዘው እየወጡ ነው። አስክሬን ይዘው የሚወጡትም እዚያው ሰዎች አነጋገርኩኝና አይቻለሁ ሲገደሉ የሚልን አይደለም ከወዲህን ማለት ፈልገው ነው መሰለኝ ረበረከትን ነገሩት የሚባለው ሚዲያ ተቋም ለመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይል ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። እኔ ሮቤን አይደለሁም እኔ እዚህ ወይንም እላለሁ። በጣም በጋዝ የሚወርድብኝ ድንጋይ ብዙ ነበር፣ ብቻ ብዙ ነበር፣ በጣም ብዙ ምቶች አሉ። በዛ መሀል ንብረቶቼ በሙሉ ስቀርጽበት የነበረው አይፎን ማራንተ ዜመር የሚባለው የያስኩት ክሳይን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከኪስ እየወሰደ ሮጥ ሲሄድላ አይዋል መቱን ነው ብሎ ከዛ እኔ ወይም መቼ እንደሚቀሩት አይነት ሚዲያ መሆኑን ማረጋገጫ ሲኖራቸው በህይወት የሚያልኖር ጊዜ ነው የሚያስበው።
ለነገሩ
አይዲ በማወቃቸው
ለነገሩ ቪኦኤም ሆነ ማንም ሆነ ጋዜጠኛ ስራ ላይ ያለ እንዲህ አይነት ጥቃት መፈጸም እንዴት አይነት ለህሊና የወረደ ነገር እንደሆነ መቼም ማንም መገመት አያዳግተውም። ነገር ግን እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ?
በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከ50 እስከ 100 ይሆናሉ። በእርግጠኛነት አስከሬን ይዘው የሚሄደው ነው የተጠነቀሰብኝ ግማሹ፣ ምክንያቱም ከጎን ነበር ኢንተርቪው ሲያደርግ የነበረው። በጣም የሚገርመው ነገር ደግሞ እዚያው እኔ ከተደበደብኩበት 200 ሜትር አይሆንም መከላከያ ሰራዊት ስናይፐሩን ላይ ዘነጥቼ ነው ምንም ሊከላከልልኝ አልቻሉም።
አደረሱልህም? የጸጥታ ሰዎች፣ ፖሊሶች እነዛ ያልካቸው ወታደሮች እንደሆኑ?
ማንም አልደረሰልኝም። ነው ከዛው ዲራሱ ጓደኞቼ ያለውን ነገር ሄዶ ሪፖርት አድርጎ የተፋበተን ንብረት ምናምን ብሎ ሞክሮ ብዙም በተዘፈጠረ ያለው ምስምንም እዛ ጋር ያሉ መከላከያዎች ራሱ 200 ሜትር አሉ።
እያዩ ነበር ይሄ ሲፈጸም?
አምሹር እኔ ከዛ በኋላ እየሆ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተውኝ እቃ ብዬ ስሰይት መታወቂያ የለም ምናምን ሰምቲንግ ያሉ። ከዛ ነው የወስም እንዲህ ቁጭ ብለዋል መከላከያዎች።
ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ እናደረሱ?
አይደለም፣ መናገር ራሱ አልችልም ነበር። አጎቴ ነበረ ጠዋት አብሮ ማድረን የወጣሁት ያሲን ተማም የሚባል አጎቴ ጋር ደወልኩኝና ተመጥቼ ወድቄያለሁ ብቻ ነው ያልኩት። መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውም እሱ መጣና እዛ
ከዛ አንተ ከወደቅ በኋላ ደብዳቤዎቹ ጥለው ሄዱ ከአካባቢው?
አዎ፣ ደብዳቤዎቹ ከዛ ሲዲዮ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆመው የሚያየውም የጋዜጠኛ መሆኑን ያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡ የነበሩት እዛ ክፍል ነው።
ታውቃቸዋለህ ለመሆኑ እነማን እንደሆኑ እነዚህ ሰዎች?
ጀማል ሰፈር የሚባል ጀማል መጋዘን የሚባል ሰፈር ነው ያለው። እዛ ወደ ስላሴ ቤተክርስቲያን የሚወስድ መንገድ ነው። እሱም እዛ አካባቢ ያሉ የሰፈር ልጆች ናቸው። አልሞት በኋላ መጥተው እዛው ሲያውሩ የነበሩት የሰፈር ልጆች መሆናቸውን በጣም ያውሩ ነ ነግን እዛ ማንነታቸውን ለይቻላል።
አሁን ባለህበት ሁኔታ ስለ ደህንነትህ ምን ታስባለህ? የጤና ማለቴ ሳይሆን በአጠቃላይ ያለው ሁኔታ ሌላ ጥቃት ሊደርስ ይችላል እንደዚህ የሚል ስጋት አለህ? ጥበቃ ይደረግልሃል እዛ አካባቢ?
አይደለም፣ እኔ የተለየ ስጋት የለኝም። ምክንያቱም ከማንም ጋር ምንም እንትን የምለው ነገር የለኝም። በእርግጠኛነት ቪኦኤ ነው ከተባለ በኋላ ምክታል ስለመሆኑ የሚያወቁ ሊኖሩ ይችላሉ። ሲከላከልልኝ ራሱ ጀመር እንደ ድርጅትም እንደ ግለሰብም ይህናል በፊት የሚያስጠቃ ነገር ምንም ስለማይኖር በዛ በኩል በደህንነት ስጋት ኖረኝም አያውቅም፣ ወደፊትም አይኖረኝም።
አሁን ምን ይሰማሃል? ሰውነትህ ህመም ያለባቸው አካባቢዎች?
በዚህ ሀገር አቆጣጠር ወደ 3 ሰዓት አካባቢ ነው የነገር የተፈጸሙ።
ጠዋት 12 ሰዓት ሆኖ ማለት ነው።
አሁን ሰዓት 1 ሰዓት ነው። ኦልሞስት
ወደ 10 ሰዓት አካባቢ ማለት ነው።
10 ሰዓት አካባቢ ሆኗል። አሁን ማደንዘዣ እየለቀቀ ሲመጣ ጭንቅላቱ የተሰነካከተ ቦታ ነገር ምናምን በድንጋይ ምናምን የተመታበታል እንዲም ቦታ ማደንዘዣ ትለቀም ያመኛል። እመን ሲጀምር ማደንዘዣ ይዞኛል። ድብም ግስ ፔንኪለር ማለት ነው ለመመከላከል በዛ ነው።
ሙክታር፣ ቶሎ እንድታገግም ቶሎ እንድትድን እንመኛለን። በእኛ በኩል መላ ባልደረቦችህ አብረንህ ነው ያለ ነው። በጣም ነው ያዘን ነው በደረሰብህ ሁኔታ። ከአሜሪካ ድምፅ ዋና ዳይሬክተር ጀምሮ እስከ ሁላችንም በጣም ነው ያዘን ነው የተሰማን ያለበት ሁኔታ። ቶሎ እንድታገግም እንመኛለን። በጣም እናዝናለን።
አመሰግናለሁ። ሰላም፣
እንከታተልሃለን በቅርብ። ደህና ምሽን።
ሰለሞን፣ እናመሰግናለን። አዳማ ዛሬ በተሻለ ሁኔታ እንደምትገኝ ተገልጿል። አዳማ ከተማ ውስጥ አሁን ባለው ሁኔታ ላይ አንዳንድ ነዋሪዎችና የከተማይቱን አስተዳደር ያነጋገረው ዘጋቢያችን ገልሞ ዳዊት ደግሞ ቀጥሎ የሚቀርበውን ዘገባ ልኮልናል።
የአዳማ ከተማ ነዋሪዎች የከተማይቱ የጸጥታ ሁኔታ ሰሞኑን አስቸጋሪ መሆኑን ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ ነዋሪ ትላንትና ዛሬ የነበረውን ሁኔታ እንዲህ አስረድተዋል።
ትላንትና በአዳማ ከተማ ውስጥ የነበረው ሁኔታ በጣም የሚያሳዝን ነገር ነው። የተለያዩ ተቋማትም ዝግ ነበሩ። ምንም አይነት የስራ እንቅስቃሴዎችም አልነበሩም። ሆስፒታሉ ዙሪያ ስለነበርኩኝ እዛ የነበረው አካባቢ ማለት ነው ሰዎቹላ የሰጡ ሰዎችላ እንዳይታከሙ ሰውላ እንዳያገኙ ከውጭ ቆሞ የተደራጀ ኃይል ይህን ነገር የሚከለክል ኃይል ነበረ። የኃይል ደግሞ ንገርም የታጠቀ ኃይልና ሙሉ በሚባል ደረጃ እንግዲህ ተዘጋጅቶ የመጣ ኃይል ነው።
ግጭቱ በሰላማዊ ሰልፍ ላይ የነበሩ ወጣቶችና ተደራጅተው ጥቃት አድርሰዋል በተባሉ ቡድኖች መካከል መፈጠሩንም አክለው ያብራራሉ። ትላንት በአዳማ ከተማ ፍራንኮ መብራት ኃይል እንዲሁም በከተማዋ ጠረፍ አካባቢ ጥቃት ሲያደርሱ እንደነበረ ገልጸው ዛሬ አንጻራዊ ሰላም በከተማዋ መታየቱን ገልጸዋል። የአዳማ ከተማ ኮሙኒኬሽን ቢሮ ሰሞኑን በአዳማ ከተማ ስለተከሰተው የጸጥታ ችግር ተጠይቋል። ወይዘሮ ራውዳ ሁሴን የአዳማ ከተማ ኮሙኒኬሽን ቢሮ ኃላፊ ናቸው።
አካባቢ ገለ ልቡነ ሞታ አከመጋላከኛት ትደርብ
በከተማችን በስካውን የጸጥታ ችግር ምክንያት የ9 ሰዎች ህይወት ማለፉን አረጋግጠናል። 8 ወንዶችና 1 ሴት ናቸው። ሁለቱ ሰዎች በመጀመሪያው ቀን 7 ሰዎች ደግሞ ትላንትና ነው የሞቱት። 71 የሚሆኑት ደግሞ በአዳማ ሆስፒታል በህክምና ላይ ናቸው።
ወይዘሮ ራውዳ ስለጸቡ መነሻ ሲናገሩ መንግስት የጃዋር መሐመድን ጥባቂዎች አነሳ መባሉን ተከትለው የተወጣው ሰልፍ ውስጥ ማንነታቸው ያልታወቁ ሰዎች ሰርጎ ገብተው ጉዳት አድርሰዋል ብለዋል። ዛሬ አዳማ ከተማ የተሻለ መረጋጋት እንደታየባትም ተናግረዋል። በአሜሪካ ድምጽ ጋዜጠኛው ሙክታር ጀማል ላይ የደረሰውን ጥቃት ቢሮአቸው መረጃ እንዳለው ገልጸው መንግስት ጥቃት የፈጸሙትን ሰዎች በቁጥጥር ስር ለማዋል እየተንቀሳቀሰ መሆኑን ተናግረዋል።
ሁኔ ነገኛ ከኛ ዮካን ሙጣፋ ነገኛ መጋላከኛ ቃሙሌ እንደሚናገሩት
ተቀበሉታው አካላት ጋር በመሆን ለምሳሌ በመጀመሪያው ቀን በሰልፍ ላይ የነበረውን ልጅ ተኩሶ የገደለው ዘበኛ በቁጥጥር ስር አውሏል። በተጨማሪም እኚህ ተደራጅተው ሃይማኖትና ብሔርን መሰረት ያደረገ ሁከት በከተማችን ለማባባስ እየሰሩ ያሉትን ሰዎች የማጣራት ስራም እየሰራን ነው።
ወይዘሮ ራውዳ የአዳማ ከተማ የጸጥታ ሁኔታ ተሻሽሏል ቢሉም ነዋሪዎች ግን አሁንም ስጋት ላይ መሆናቸውን እየገለጹ ናቸው። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገልሞዳዊትን እናመሰግናለን። በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ ከክልሉ በቀረበለት ጥያቄና ከፌደራል መንግስትም በተሰጠው ትዕዛዝ መሰረት ሰራዊቱ ተልዕኮውን እየተወጣ ነው ብለዋል። እስክንድር ፍሬው ዝርዝር አለው።
ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ ሰራዊቱም እየተጫወተው ሚና ለተወሰኑ የሀገር ውስጥ የመገናኛ ብዙሃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል ማህመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው።
በሰላማዊ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎችን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ህይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል።
ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈልጊ እንዳደረገው ጀነራሉ አብራርተዋል።
በኋላ ላይ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌደራል መንግስት የፌደራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌደራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌደራል በተሰጠው ትዕዛዝ መሰረት የፌድሪ መከላከያ ስርም ለሰራዊቱ ትዕዛዝ አስተላልፏል። በአምቦ፣ ቢሸፍቱ፣ ሀረር፣ ድሬዳዋ፣ ባሌሮቤና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወዲያው ትዕዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ከአባገዳዎችና ከሀገር ሽማግሌዎች ከእምነት አባቶች የሆነው እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ነው ያለው።
ግጭት የሚያባብሱ የሐሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀነራሉ በዚሁ መግለጫ
አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋጋት ታዞ ያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትዕዛዝ ስለሰጠነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ እሱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱም በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ተዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የነሱን የፓርቲ አባሎች የማዘዝ የማስተማራት ስልጣን የለውም። ስለዚህ በመንግስት እና በህግ ሁላችንም የተሰጠን የራሳችን ኃላፊነት አለ። አሰላ ላይም የተሰማራው ኃይላችን፣ አምቦ ላይ የተሰማራው ኃይላችን ከኦሮሚያ ተናጋሪው ከትግራይ ተናጋሪው ከሁሉም እንደ አንድ ሆኖ ተልኮና ተልኮ ህዝባዊ ወገንተኝነቱን በኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው። ጁባ ላይ የተሰማራው ህዝብ እዚህ ያለውን ህዝብ እንደራሱ ህዝብ አይቶ ከተቋቋመበት ዓላማዎችና እሴቶቹ መስዋዕት የሆነም ጭምር የህዝቦችን ደህንነት እያረጋገጠ ያለ። ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራይቱን በትክክል ካለማወቅ ነው፣ ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብ በህብረተሰቡ ለመፍጠርና የሰራይቱን አንድነት ካለመፈለግ purposely conscious የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ ሀገርን መራለው ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም።
የሀገር መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚያ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም ከሰሞንኛው ርዕስ ጋር የሚያቆየን ነው። በምዕራብ አርሲ ዞን ዶዶላ ከተማ ተቀስቅሶ በነበረ ግጭት ሰባት ሰዎች እንደተገደሉና በዛሬው ዕለትም ቀብራቸው እንደተፈጸመ ተገለጠ። የመከላከያ ሰራዊት ከተማውን ከተቆጣጠረ በኋላ አንጻራዊ ሰላም እንዳገኘችም ከተማይቱ ተገልጧል። ፖሊስ የደረሰውን ጉዳት ለይቶ ለማወቅ አንድ ቡድን ማቋቋሙን የተናገረው መለስካቸው አመሃ ተከታዩን አድርሶናል።
ዶዶላ ከተማ ከትናንት በስቲያና ትናንት እጅግ አስቸጋሪና አሳዛኝ ቀናት እንዳሳለፈች ከተማዋ ነዋሪዎች ይናገራሉ። በተፈጠረው ውከትና ግጭት ሳቢያ ሰባት ሰዎች እንደተገደሉና ዛሬም የቀብራቸው ስነ ስርዓት በከተማዋ በሚገኘው ቤተክርስቲያን እንደተቀበሩ ምንጮች ለቪኦኤ አስታውቀዋል። በዛሬው ዕለት በከተማዋ አንጻራዊ ሰላም መስፈኑንም ይናገራሉ። ካነጋገርኳቸው ነዋሪዎች መካከል አንዱ ስማቸው እንዳይጠቀስ የጠየቁ ሁኔታውን ያብራራሉ።
ዛሬ ዶዶላ ያው በሐዘን ተውጣለች፣ በሐዘን ማቆስጥ ነው ያለችው እና በጣም ያሳዝናል። ትላንትናና ከትላንት ወዲያ የተደረገው ነገር ዶዶላ ላይ መከላከያ ገብቷል። ሙሉ ለሙሉ መከላከያ ተቆጣጥሯል ዶዶላን ማለት ነው። እና ዛሬ ገብረ ክርስቶስ ያመጡ ገብረ ክርስቶስ ነበር ጥቅምት 17 ገብረ ክርስቶስ ይነስ ነበር ዶዶላ ላይ ታውቃለና ያም ነገር በሐዘን ሰው በሐዘን ያሳለፈው ክብረ በዓሉ ሳይከበር ቀርቷል ማለት ነው። ዛሬ ኦልሬዲ ሰባት ሰው ተቀብሯል። እና ዛሬ አንድ ሰው መጥተው ከፍተኛ ጉዳት ስለደረሰበት ወደ ሐዋሳ ሪፈር ተደርጎ ወደዛ ሄደዋል።
ትናንትና ግን እኛም የዘገብነው እናንተም የነገራችሁን አራት ሰዎች ነበሩ ሞቱ ያላችሁት አይደል?
አዎ፣ ይኸውልህ አራት ሰው ከሩብለት ማታ የተገደሉ ሰዎች ነበሩ። ከዛን ጠዋት ላይ ነው እንደመጡ ጉዳት ሩብለት ማታ ጉዳት ደርሶባቸው ሆስፒታል እንደገቡ ሆስፒታል ፈልግም ቄሮ ነኝ የሚል ግብራኤል ነው ከገጠር ተጭኖ መጥቶ ዶዶላን ወሮ እዚህ አይነት እልቂት የፈጸመውና ሮብለት ሁለት ሰው ነበር የሞተው። ትላንትና ጠዋት ላይ ቀጥታ እንደመጡ ከሮብለት ተጎርተው ሆስፒታል የገቡ ሰዎችን ከገደሉ በኋላ ነው ወደ ከተማው እና ሰው ወደ መግደል የሄዱት። መጀመሪያ ለምሳሌ በስም ልጠቅስል ይችላለሁ፣ ግርማ ተስፋዬ እሸቱ ግርማ የሚባል አባትና ልጅን ነው መጀመሪያ ሙስሊም ጠዋት የገደሏቸው። ሌሎቹ ስማቸውን አላወቁም። 01 ላይ እና 02 ላይ ነው እንዳለ የፈጇቸው።
የተቃጠለው ቤት ቁጥር ይታወቃል?
የተቃጠለው ቤት ቁጥር በጣም ብዙ ነው። አሁን ገና ዛሬ ጠዋት ላይ ነው ሰውም ትንሽ ራሱን ያወቀው። ጠዋትም ወደ ቀብር ነው ሄደውና የቤት ቃጠለው በጣም ብዙ ነው።
የከተማዋ ፖሊስ የጸጥታ ስራ ሂደት ባለቤት ሳጅን ሀጂ የዛሬ የከተማዋን ውሎ ምን እንደሚመስል ጠይቂያቸው ነበር።
ምንም ችግር የለም፣ ዛሬ ሰላም ነው፣ ተረጋግቷል። መከላከያውም ገብቷል። ያው ሰላም ዛሬ።
የሞቱት ሰዎች ቁጥር ስንት ደረሰ?
በትክክል ዛሬ አላውቅም፣
ግን 7 ሰዎች ተቀበሩ ሲባል ሰማሁኝ።
ያው የስዳንቶቹም እኮ አልተቀበሩም። ዛሬ አዲስ የሞተ ምንም ቱክሲ የለም፣ ረብሻም የተጋጨ ሰውም የለም። በትላንት ተፈጠረ ችግር የሞቱ ናቸው እንጂ ዛሬ ምንም አልነበረም። ዛሬ ምንም አይነት ችግር የለም። ሽማግሌ፣ ወጣቱ አካል፣ ህብረተሰቡ በሙሉ ተቀናጅቶ ወጣቱ ላይ እየሰራ ስለሆነ በየቤተክርስቲያኑም በየመስጊድ እየተሰራ ስለሆነ የሶስት ማዕዝሩም በኃይለኛ ተጠናክሮ እየቀጠለ ስለሆነ ምንም አይነት ችግርም የለም። ሁለቱ ቤተክርስቲያኖች አሉ። ያ ሁለቱም እየተጠበቁ መስጊድም ያው እንጠራጠራለን በተባለ ቦታ ጥበቃ ተጠራክሯል። ሽማግሌዎች ተደራጅቷል። ምንም ችግር የለም።
የተቃጠለው ቤት ቁጥር ታወቀ? ግምት ውስጥ
አይታወቅም።
ማጣራት እየተደረገ ነው ወይ በእናንተ በኩል?
የምርመራ ክፍል ሂደት ባለቤት አሁን ቡድን አቋቁመናል። ያው ነገ ያ ቡድን ወደ ስራ ይገባል። ወደ ማጣራቱ
በተፈጠረው ግጭት ሳቢያ በህይወትም ሆነ በአካል ላይ ስለደረሰው ጉዳት ሁኔታ ይበልጥ ለማጣራት ወደ ሆስፒታልና የጤና ባለሙያዎች ያደረግነው ጥሪ ምላሽ አላገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ህይወትና ለወደመው ንብረት ማዘናቸውን ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት 2 ቀናት ግጭት 5 ሰዎች መሞታቸውንና 20 ሰዎች በሕክምና ላይ እንደሚገኙ አረጋግጧል። ናኮር መልካ ተጨማሪ አለው።
የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12 እና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲገልጻሉ።
ጥቅምት 12 ሰላማዊ ሰልፍ ነበረ በአምቦ ከተማ። ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሚሆኑ ሰዎች እኛ ጋር ተጎድተው መጥቶ 9ኙ ተኝቶ በመታከም ላይ ሲሆኑ 3ቱ ህይወታቸው አልፏል። በመቀጠለው ጥቅምት 13/2012 ዓ.ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ 2 ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 እና 14 25 ሰው ሲሆን ከዛ ውስጥ 5 ሰው ህይወቱ አልፏል። ሌላው ተኝቶኛ ጋር እየታከሙ ነው።
የጉዳታቸው መነሻስ ምንድነው?
ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው ተመቶ የተባለው። በጥይትም ነው እሱን ያየነው እኛ። ጭንቅላታቸውን የተመቱ፣ ሆዳቸውን የተመቱ አሉ። እግራቸውንም ተመቶ የሞቱም ቁስሉ የተኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ ያለ 17 ዓመት ልጅም አለ፣ የ80 ዓመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በ20 ዓመት አካባቢ 20 ውስጥ ያሉት ናቸውና 20 እና 30 ውስጥ ነው የሚወድቁት። በአብዛኛው እድሜ ክልላቸው እሱ ነው።
ከነዚህ መካከል 3ቱ ለተሻለ ሕክምና ወደ አዲስ አበባ መላካቸውን ተናግረው 3ቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የ17 ዓመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኙበት ሁኔታም እንዲገልጻል። የተመታሁት ኩላሊቴን ነው። ጃራ በሚባል ቦታ 3 ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር፣ አሁን ግን ይጠዘጥዘኛል። በጣም እያመመኝ ነው። የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድ ላይ ሊፈጸም ነበር የተባለው ጥቃትን በመቃወም ለ2 ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣላ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ህይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል።
በመጀመሪያ ደረጃ በከተማችን በአምቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ ሐዘን መሆኑን እየገለጽኩኝ ለጠፋው የሰው ህይወት የተሰማን ጥልቅ ሐዘን መሪር መሆኑን መግለጽ ፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይሄንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማረክ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በግ የሚጠየቁ ጉዳቸውም እየተጣራ ነው። ተጣርቶ ለግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን እንዲሰበስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማው ነዋሪ ጋር በመተባበርና እንደዚሁም ከህዝባችን ጋር በመሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል።
በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ ያጣራ ነው ያሉት ከንቲባው እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈታቸውን ለመታዘብ ችያለሁ። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትሎ የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሊሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሐረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካ ለዘገባው እናመሰግናለን። ተከታዩም አሁንም በዚሁ ርዕስ ዙሪያ ነው የሚያተኩረው። በሰሞኑ ግጭቶች በኦሮሚያ የተለያዩ ከተሞች ተዘግተው የነበሩ መንገዶች መከፈታቸውና መደበኛ ስራዎች ወደ ቀድሞ ቦታቸው መመለሳቸውን አንዳንድ አስተያየት ሰጪዎች የገለጹበትን እንዲሁም ቀደም ብሎ የተሰጡ መግለጫዎችን ተከትሎ ህብረተሰቡ ወደ መረጋጋት መመለሱ ተመልክቷል ትለናለች ፀሐይ ዳምጠው በተከታዩ ዘገባዋ።
ሰሞኑን በኦሮሚያ የተለያዩ ከተሞች የተቃውሞ ሰልፍ መካሄዱን ተከትሎ ከትናንት ከሰዓት ጀምሮ እስከ ዛሬ ያለውን የአንዳንድ ከተሞች ውሎን አስመልክቶ የአሜሪካ ድምጽ ነዋሪዎችን አነጋግሯል። የአሰላ ከተማ ነዋሪ ወጣት አሊ ሰይድ ነው። ላለፉት ሁለት ቀናት የነበረውን ሁኔታ አስታውሶ የዛሬውን የከተማውን ውሎ በስልክ እንዲገልጿል።
አሰላ ከተማ ከሁለት በፊት መንገድ ላይ ወጥተን የተቃውሞ ድምጽ እናሰማ ነበር። ሰላማዊ ሰልፉ እስከ 8 ሰዓት ድረስ በሰላማዊ መንገድ ነበር የቀጠለው። ሰልፉን አጠናቅቆ 8 ሰዓት ላይ አንዳንዶቹ በድካም መንፈስ ወደ ቤት እየገቡ ያሉትን፣ አንዳንድ ይህንን ሰላማዊ ሰልፍ ወደ ሌላ ነገር ወደ ብጥብጥ ለመቀየር የፈለጉት ሰላማዊ ሰልፉን የሃይማኖት ግጭት በማስመሰል ቤተ ክርስቲያን ውስጥ ተሰብስቦ ሰልፈኞቹ ላይ በድንጋይና በዱላ የጦር መሳሪያም ይዘው የነበሩ ሰዎች ነበሩ። በእንደዚህ አይነት ሁኔታ ነው ሰልፈኞቹ ላይ ጉዳት ያደረሱት ማለት ነው። ዛሬ መንገዶችም ክፍት ናቸው። ንግድ ተቋማትም ሁሉም ተከፍተዋል ማለት ይቻላል። የመንግስት ቢሮዎችም ተከፍቶ ስራቸውን እየሰሩ ነው።
ወጣት አሊ ሰልፉን ምክንያት አድርገው በሃይማኖትና በዘር ግጭት ለመፍጠር የሚሞክሩትን የጸጥታው ኃይል ተከታትሎ ወደ ህግ ማቅረብ አለባቸውም ብሏል። የሻሸመኔ ከተማ ነዋሪ የሆነው ወጣት ቃስም አደም በበኩሉም በከተማው አሁን ሰላም ሰፍኗል ሲል ተናግሯል።
ሻሸመኔ ላይ ህብረተሰቡ እና ቄሮ ሽማግሌዎች ፖሊሶች ጋር በመሆን በሰላም ሁሉም ነገር እንዲጠናቀቅ ህዝብ አድርገን ህዝቡ ቺን ሁለት ቀን በሰላም ገብቶ ትላንት አቦጃር መግለጫ እንደሰጣ ይህን መግለጫ ላይ ሆነን መንገድ እንዲከፈት ህብረተሰቡ ወደ ስራ እንደገባ አድርገናል። የሻሸመኔ ቄሮና ህዝቡም ደግሞ የጀዋር ድጋፍ ነው እንጂ የሰው ንብረት የሰው ህይወት ለማበላሸት የገባ ኃይልም አልነበረም። አንዳንድ ሰዎች ከሻሸመኔ ከተማ ኢሜጅ ሊያበላሽ የገቡት ነበረ። እሱንም የሻሸመኔ ቄሮና የሻሸመኔ ነዋሪዎች አባገዳዎች ይህን ነገር አንድ ላይ ለማሆን ይሄ ችግር እንዳይደርስበት ህዝብ ላይ ይሄን ነገር አድርገናል።
ሰላምና መረጋጋት በዘላቂነት እንዲኖር መንግስት ለተፈጠረው ችግር አፋጣኝ መልስ መስጠትና የችግሩን መንስኤ ለህዝቡ ይፋ ማድረግ አለበት ስልም ተናግሯል።
የጅዋር ጋርዶች ተዋለቃችሁ ያለ ሰውየው የፌደራል አካል ስለሆነ እያለፈ ያለው ሰዎች የሚጠየቀው አንደኛ መንግስት ነው፣ ሁለተኛ ደግሞ ይህን ነገር የቀሰቀሱ ሰዎች ወደ ህግ እንዲቀርቡልን መልዕክት ላስተላልፍ ወዳለሁ።
የኦሮሚያ የመንግስት ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ደርሳ ተረፈ የኦሮሚያ ክልል በተለያዩ ከተሞች ተነስቶ የነበረው ሁከት ረግቦ አሁን ሰላም ተመልሷል በማለት ተናግረዋል።
ኦሮሚያ ባለፉት ሁለት ቀናት በነበረው ሰልፍ ብዙዎቹ አካባቢዎች ላይ በሰላማዊ መንገድ ነው የተጠናቀቀው። ሆኖም ግን አንዳንድ አካባቢዎች ላይ ይህንን ሰልፍ በዚህ አጋጣሚ ተጠቅሞ የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ ኃይሎች ወደ ሁከትና ብጥብጥ እንዲቀየር አድርጎታል። በተለይም ሃይማኖት ሽፋን ዓላማቸውን ለማሳካት የሚንቀሳቀሱ ኃይሎች ችግሩን ሃይማኖታዊ አድርጎ በአንድ በህዝቦቻችን መካከል ያው የሃይማኖት ግጭት እንዲፈጠር አድርጓል። በተለይም በባሌሮቤ፣ በአዳማ፣ በዶላ እና በሌሎችም አንዳንድ አካባቢዎች ይሄ ወደ ሃይማኖት እንዲቀየር አድርጎ የሰው ህይወትም ጠፍቷል። አካል ጉዳትም እንደዛም የንብረት ውድመትም የደረሰበት ሁኔታ ነው ያለው። ከትላንት ማታ ጀምሮ በተለይ ዛሬ ቀንም ሙሉ በፊት ተዘግቶ የነበሩ መንገዶችም የተከፈቱበትና በአብዛኞቹ ከተሞች ሰላማዊ እንቅስቃሴ እና የሰዎች የዕለት ተዕለት እንቅስቃሴ የተጀመረበት ሁኔታ ነው ያለው። ዛሬ በአጠቃላይ በክልሉ ግጭት የለም።
ህብረተሰቡ ከጸጥታ ባለስልጣናት ጋር በመሆን ለሰላሙ ዘብ መቆም ይኖርበታል ሲሉም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አድማጮች፣ በመጀመሪያ ፀሐይን እናመሰግናለን። አድማጮች፣ አሁን ደግሞ ለየት ወደ ለርዕስ እንሄዳለን። በትግራይ ክልል 3 ወረዳዎች ያንበጣ መንጋ ገባ። የክልሉ ግብርናና ገጠር ልማት ቢሮ እንዳስታወቀው የህዝብን ባሳተፉ መልኩ የመከላከል ስራ እየተሰራ ነው። በዚህ የመከላከል ስራም ያንበጣ መንጋው እስከ አሁን በደረሰ ሰብል ጉዳት አላደረሰም ተብሏል። ሙልጌታ ጽባ ዘርዝራለሁ።
በትግራይ ክልል ራያ አዘቦ ወረዳ ኡላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ ያንበጣ መንጋ ከትናንት በስቲያ አመሸሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ተናግሯል። ይህ ያንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከህዝብ ጋር በመተባበር እየሰሩ ናቸው ብለዋል።
አዎ፣ ከትናንት በስቲያ ያንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ ነው የገባው። በኡላጋ የሚባል አካባቢ ህብረተሰቡን በሌሊት ወጥቶ ሲከላከል ነው የዋለው። በሌሊቱ ተነስቶ ህብረተሰቡ ህጻናትን ሳይቀሩ ተማሪዎች፣ አርሶ አደሮች እንዲሁም የትግራይ ልዩ ኃይልም ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ ትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ስለራሱ ማለት ነው። ግማሹ ተጨፍጭፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው፣ በጸሐፊ የሚባል የህዳር ወዘራት ወረዳና በራያ አላማጣ ደግሞ ሁል ጊዜ ለምለም በምትባል ቀበሌ ነው ያደረው።
ያንበጣ መንጋው በራያ አዘቦ ወረዳ ኡላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ህንጣሎ ወጀራትና ራያ አላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም።
ህብረተሰቡ እንዲሁ በጥይት የተኮሰ ማስተዋተሻል ጥይት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስ በስፋት ተሰርቶበት እስካሁን ድረስ በሰብል ላይ ያደረሰው እንትን የለም፣ ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል እንዳይረጭም አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻልና በተለይ ደግሞ ህዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ የራሱ ጉዳት ስለሚለው
ዛሬ አመሻሽ ላይም የሚያርፉበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚካኤል ገልጸዋል። በዛሬው ዕለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ ያንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ከአሁን በፊት ወደ ክልሉ ያንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም ብለን ለአቶ ሚካኤል ጠይቀናል።
አሁን ያንበጣ ባህሪ ምንድን ነው? ይህን የበረሃ አንበጣ ነው የሚባለው ወይም ደግሞ ደዘት ሎከስ የሚባል አንበጣ ነው አሁን የመጣው። ስለዚህ የዚህ አንበጣ ባህሪ ደግሞ በተለይ አካባቢዎች ማለት በሰኔ ወርም ታይቶ ነበር በእኛ ክልል። ነገር ግን በድጣሪ እየታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሊያ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጅትና ስም የነበረው። በኬሚካል አቅርቦት የሚታይ ክስተት የለም። ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም በጣም ያስቸግራል ማለት ነው።
የአንበጣ መንጋው ለመከላከል ተማሪዎች፣ የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤል የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮች የምትከታተሉት በ22፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ቀደም ብሎ ዘገባውን ያደረሰንም ሙልጌታ ጽባህን እናመሰግናለን። አስተናጋጆቻችሁ አሉላ ከበደና
አዳነች ፍሳሐየንን። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እንውሰዳችሁ። እሰጥ አገባ የፕሮግራሙ አዘጋጅና አቅራቢ አላ ከበደ ነው። አሉላ፣ የዛሬው እሰጥ አገባ
ምን ትኖርባለ? አመሰግናለሁ አዳነች። ዛሬ አብላጫው ዝግጅታችን በሰሞኑ የኦሮሚያ ከተሞች ግጭት ዙሪያ ያተኮረ እንደመሆኑ ሁሉ እሰጥ አገባም ብዙ ከሚያነጋግረውና ከሚያሳስበው የብዙዎች ሕይወትም ከተቀጠፈበት ድንገት ጋር ይያያዛል። ታዲያ ጠበቅ ያለ ክርክር ነው፣ የፖለቲካውን አየርም ይመስላል። ጠበቅ አድርገው የሚከራከሩት እንግዶቻችን በስርዓትና በአክብሮት እንዲነጋገሩ መነጋገር ችለዋል። ነገር ግን ብዙ ሐሳቦች ይነሳሉ፣ ብዙ ጥያቄዎች ይነሳሉ፣ ወደ መፍትሄ እስከሚሄደው ድረስ ይሄዳሉ። ዛሬ የመጀመሪያውን ክፍል ነው ሰዓታችን የሚፈቅድልን፣ ራሳቸውን በሚያስተዋውቁበት ነው የምንጀምረው።
ዶኛር አባባላለሁ ከአዳማ። የህግ ባለሙያ ነኝ፣ ግን ምራው ወደ ሚዲያ አካባቢ ነው የሚሰራው እና ከኦቤን ጋር ነው የሚሰራው። ሚዲያና ሚዲያ ነክ ነገሮች ላይ ይሰራለሁ።
ስሜ ግን ሾመ ይባላል። ቀድሞ ባምቦ ዩኒቨርሲቲ ውስጥ ካምፓስ ነው የምንነበረው። አሁን ደግሞ ጦማሪና አንደርስታንድ ኮም ላይ የራሴ ነጻ የትምህርት ፕሮግራም አለው፣ በእሱ አዘጋጃለሁ።
አመሰግናለሁ እንግዶቼ ሁለታችሁንም። ባለፈው ማክሰኞ የኦሮሞ አክቲቪስትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስፈጻሚ ዲሬክተር አቶ ጃዋር መሐመድ መንግስት የመደበላቸውን ጠባቂዎች ለማንሳት ተወሰደ ያሉትን እርምጃ ተከትሎ በተለያዩ የኦሮሚያ ከተሞች የተቀሰቀሱ ተቃውሞች እና ግጭቶች የበርካታ ሰዎች ሕይወት አልፏል፣ ሌሎች በርካቶች ቆስለዋል፣ በንብረት ላይም ከፍተኛ ውድመት ደርሷል። በአንዳንድ አካባቢዎች የእምነት ቤቶች እና የግለሰቦች ቤቶች ለቃጠሎ ተዳርገዋል የሚሉ የዜና ዘገባዎች ተሰምተዋል። ዘላቂ የደህንነት ስጋትም ደቅኗል እስከ ማለት ተደርሷል። እስኪ ከጅምሩ አንስቶ በተከተሉት ሰዓታትና ቀናት ውስጥ የሆነውን በተመለከተ የየበኩላችሁን ግምገማ ባጭሩ እናስቀድም። አቶ በኛ ከርሶ ልጀምር።
እሺ፣ በጣም አመሰግናለሁ አሉላ። አዎ፣ አንተ እንደገለጽከው ማክሰኞ ማታ ይሄ ነገር ከተሰማ ጊዜ ጀምሮ ጥራቱኑ እንደዚያው በኦሮሚያ ከተሞች ላይ የተለያዩ ሰላማዊ ሰልፎች ተካሂዷል። እሱንም ተከትሎ ብዙ የማይጠቀሙ ሰው ህይወትን ማልፏል፣ ቆስሏል፣ ንብረት ወድሟል፣ ብዙ ብዙ ነገሮች ተከስቷል። ልክ ነው። ከዚያ ድባብ ያልወጡ ከተሞች ሁሉ አሁን ራሱ ዛሬ አሁን ላለንበት ጊዜ ራሱ አሉ ብዙ ከተሞች እና ይሄ ደግሞ የተከሰተው ያው ሁላችንም እንደሰማነው ጁዋር ላይ በታቀደውና በተደረገው የሱን ደህንነትን ጠባቂዎችን ለማንሳት የተሞከረው ነገር ነው እና እሱን ሁላችንም ሰምተናል። ከእሱ ጋር የተያያዘ ነው እንግዲህ ይሄ ነገር ሁሉ ሊከሰት የቻለው እና ዛሬም አንዳንድ ከተሞች ሰላማዊ ሰልፍ መልኩን ቀይሮ እውነት ነው አንዳንድ የኦሮሚያ ከተሞች ላይ ወደ ሃይማኖታዊና እንደውም ወደ ብሔር ግጭት ለማስመሰል የሚደረጉ አንዳንድ ነገሮችም አሉ። አሁን ትንሽ ይሻላል፣ መንገዶች ከትናንት ጀምሮ መከፈት ጀምሯል እና እነዚህ ነገሮች ናቸው የሚታዩት አሁን።
መልካም። በመፍትሄ አማራጭነት ምን መደረግ ነበረበት? ለምን አንዳንድ ሁኔታዎች መከላከል አልተቻሉም? ምን ለመመልከት እንሞክራለን? አቶ ስዩም የእርሶ ነው እድሉ። እርሶም ባጭሩ የነበረውን ሁኔታ ከሚገመግሙበት እንደርደር።
በመጀመሪያ ደረጃ ህወሓት ለአንድ ዓመት ያህል ከመጋቢት 2015 ጀምሮ ተግባራዊ ሲያደርገው የነበረው የራሱን ተግባራዊ እቅድ ነበር። ያ እቅድ ምናልባት ካወቃችሁት ወይን በሚለው የድርጅቱ የንግድ ሀሳብ መሄድ ላይ በግልጽ ወጥቶ ነበር እና እዛ ላይ በዝርዝር የተቀመጡ የተግባር እቅዶች ነበሩ። እነዛ እቅዶች አንደኛ ኢህአዴግ እንደ ኢህአዴግ አባል ድርጅት ሆኖ ፓርቲውን እንደ መታገያ መድረክ ተጠቅሞ ኢህአዴግን ውህደት ለማፍረስ እንቅስቃሴ ስለነበረበት፣ ያ ካልሆነ ደግሞ ከፌዴራሊስት ኃይሎች ጋራ ሌላ ግንባር ማስፈር ሁለቱም የማይሳቡ ከሆነ፣ በሶስተኛ ላይ ደግሞ አጠቃላይ ሀገሪቱን የማተራመስ እቅድ መድፎ በግልጽ አስቀምጦት ነበረ። እሱን መሰረት አድርጌ የህወሓት ማዕከላዊ ኮሚቴ ስብሰባ ከመጠናቀቁ ሁለት ቀናት ቀደም ብሎ ፓርቲው ይህን ውሳኔ ሊያሳልፍ እንደሚችል የራሴን ግምት አስቀምጬ ነበር። መሰረት ፓርቲው ማዕከላዊ ኮሚቴ ስብሰባ መጠናቀቅ ተመልክቶ እሱን አስከትሎ በሰጠው መግለጫ በግልጽ ሀገሪቱን ለማተራመስ ወስኑ እንደተነሳ አስቀምጦ ነበር እና አሁን እስሆኑ የተነሳውም ነገር ብንመለከት ከዚህ ጋር በቀጥታ የተያያዘ ነው።
አቶ ስዩም ጣልቃ ልገባ ነው፣ ይቅርታ። እንዴት ነው የህወሓት እቅድ ትልምና ያደረጋቸው በመጨረሻው በስብሰባው የሚወሰኗቸው ውሳኔዎች ከባለፈው ማክሰኞ ምሽት ከተከሰተ ድንገት ጋር የሚያያዘው? የፖሊስ ኮሚሽን የሚሰጡትን መግለጫ የሌሎችንም ተመልክተናል እና እንዴት ነው የሚዛመደው?
አሁን ለዚህ ደግሞ በተጨባጭ ማስረጃ የሚሆኑ ከህወሓት ኢህአዴግ ከሳስጠኛ ባለሁት አቶ ጌታቸው ረዳ ከሳቸው የልውውጡ ሳፈትርቶ የወጣው መረጃ በግልጽ እንደሚያሳየው የጠቅላይ ሚኒስትሩ ከሀገር መውጣትን ተከትሎ ኦክቶበር ትዊንቱ ከዚህ ቀደም በማዕከላዊ ኮሚቴው ደረጃ የተረጋገጠውን ውሳኔ ተግባራዊ ለማድረግ ምቹ ሁኔታ እንደሚፈጠር፣ ይህንንም በዛን ዕለት ደግሞ አቶ ጀዋር መሐመድ በቤታቸው እንደሚገኙ ጭምር በመግለጽ ግልባጭ ያደረጉት የኢሜል መልእክት አለ። ያ የኢሜል መልእክት ደግሞ ግልባጭ የተደረገው ለህወሓት ኃላፊዎች ብቻ ሳይሆን አቶ ጀዋር መሐመድ ጭምር ነው እና ያ ማለት አቶ ጀዋር መሐመድ ይህ ሁከትና ብጥብጥ እንዲነሳ በማስቀደም ተግባራዊ በማድረግም እንደባለፈው እንደተመለከተው ሁከቱ እንዲነሳ ቀስቀሳ በማድረግም በቀጥታ ተሳታፊ እንደሆነ ነው የሚያሳየው እና ይሄ ታቅዶበት በጀት ተመድቦበት ተሰልቶና በተቀናጀ መልኩ የተፈጸመ የሁከትና ብጥብጥ የማስነሳት ከዛም አልፎ በዚህ አይነት አጋጣሚ ተጠቅሞ በስልጣን ላይ ያለውን ቡድን ወይም መንግስት መፈንቅለ መንግስት ማድረግ አይነት ሙከራ ተደርጎ ሊወሰድ ይችላል እና ይህ ደግሞ በዋናነት በሰዎች ህይወትና ንብረት ላይ ጉዳት በሚያደርስ መልኩ ህብረትና ብጥብጥ ለማስነሳት ያለ የስርዓት ለውጥ ለማድረግ መሞከር በጣም አሳዛኝና አሁን ለሀገሪቱ ደህንነት ለህዝቦች ህይወት ደህንነት በጣም አሳሳቢ የነበረ ሁኔታ መሰበር ምክንያት ሆኗል ማለት ይቻላል።
የግድ ሌላ ጥያቄ እንዳነሳ አድርገውኛል። ወደ አቶ ቤኛ ከመመለሴ በፊት አሳዛኝነቱና አሰቃቂነቱ ላይ የምትስማሙ ይመስለኛል። የበርካቶች ህይወት በቀንቶ አልፏል። ነገር ግን የዚህን ኢሜይል መልእክት በዋናነት በዋቢነት ተቀም ከሆነ ምንድነው ማረጋገጫው? የተሳሳተ ሊሆን ይችላል ለመቻሉ በሌሎች አካባቢዎች እንደሚደረግ ትክክለኛ ምንጩን የማረጋገጥ አቅም ስለመኖሩ እንዴት እርግጠኛ መሆን ይችላል? ሁሉን ነገርስ በሱ ላይ ማስቀመጥ እንዴት ይችላል? አቶ ዝዩም
በመጀመሪያ ደረጃ ያቶ ጌታቸው ረዳን የኢሜል አድራሻ እኔ በራሴ በግል አውቀዋለሁ። ከዚህ በፊትም ይህን ልውውጥ እንደነበረን አውቃለሁ። አፈልኩ ነው ወይም ደግሞ ሀፍ የተደረገው ኢሜል የእሳቸውን ሆነ እርግጠኛ ነኝ። ሁለተኛ ደግሞ እሳቸውም ራሳቸው ኢሜላቸው ሀክ እንደተደረገ ገልጸው ነበረ።
መቼ አሁን ነው መቼ ነው መቼ ነው አቶ ስዩም ይቅርታ ለአድማጭ ግልጽ እንዲሆን ማድረግ ስላለብኝ ነው። መቼ ነው እሳቸው ኢሜላቸው እንደተጠለፈ ያመኑት? እርሶስ ደግሞ በማን ነው ይሄ ነገር የወጣው ይፋ የተደረገው? ይታወቃል ማን እንደጠለፈው? የሚታወቅ በዚህ ሰዓት የተደረሰበት መረጃ አለ?
አንደኛ የመረጃውን ምንጭ የመግለጽ ዲቴይል ልርግም። ሆኖም ግን ያ የመረጃውን ትክክለኝነት ማጣራትና ያን ትክክለኝነቱን አንደኛ እኔም ኢሜል አድራሻቸውን ስለማውቀው፣ ሁለተኛ ደግሞ እሳቸውን በግላቸው ኢሜላቸው ሀክ በተደረገ መግለጻቸው፣ ሶስተኛ ነገር ደግሞ በዝርዝር የተጠቀሱት እዛ ውስጥ የተቀመጡት መረጃዎች አሁን በተጨባጭ ከምናወራቸው ወይም ከምናነሳቸው ጉዳዮች ጋር በቀጥታ የተያያዙ መሆኑ አትንጋ ላይ አሁን ቅድም እንደጠቀስከው ቀኑን በተመለከተ ኦክቶበር ትዊንስሪ ነው ይሄ ነገር የሆነው። ለደረሰን ትላንት ኦክቶበር 24 ነው እሳቸው ቀኑን ጠቅሰው ሁከቱ እንዲነሳ ቅስቀሳ አሁን ደግሞ ከዚህ በፊት በተነጋገርነው መሰረት የክልሉን ምክትል ርዕሰ መስተዳድር ጀምሮ ሁሉም ለተለያዩ ኃላፊዎች እንዲሁም ደግሞ አቶ ጀዋር መሐመድ ጭምር ግልባጭ ያደርጉበት ሜል የተጻፉት ዛሬ በሚል የጀምሮት ዛሬ ማለት በማክሰኞ ዕለት ወይም ትወሪት ኦፖርቹኒቲ ነው የለቀደ ኢሜል መልቀቀየሩት እና በእለቱ የሆነው ነገር በሙሉ ከዛ ቀድም ብሎ ቅድም በጠቀስኩት መሰረት ህወሓት አገሪቱን ለማተራመስ ከአክራሪ የኦሮሞ ቤተሰቦች ጋር ተመሳክሮ አገሪቱን ማተራመስ ብቻ ሳይሆን የስርዓት ለውጥም አድርጎ ተመልሶ በኢትዮጵያ ህዝብ ላይ ያን ጭቆና ቀንበር ለመጣል ሙከራ ያደረገበት እንደሆነ ነው የምረዳው።
መልካም። ከአንድ የህወሓት ለእርሶ ልሰጥ ነው እድሉን አቶ ቤኛ ከጥያቄ ጋር ላድርግ። በትክክል እርሶ እድል ማግኘት አለበት። ከአንድ የህወሓት ባለስልጣን ጋራ የተመሳጠረ ከድርጅታዊ አሰራር ሆን ተብሎ የተቀነባበረ እንጂ ድንገት የተፈጸመ አጋጣሚ አይደለም ነው አቶ ስዩም የሚሉት። በቅድሚያ የእርሶን ምላሽ ልውሰድ።
በጣም አሪፍ ነው። ምኘት መሰለኝ አሁን እኛ ጋር ያለው ነገር ብዙ ነገሩ ማለት ነው ነገሮችን ወደ ኤክስተርናላይዝ ማድረግና ከሌላ ነገር ጋር የማይገናኙትን ነገሮች ማገናኘት ነው እኛ ጋር ያለው ብዙ ጊዜ ታውቃለህ። አሁን ኢሜሉን ሁሉ እኔ አንዳንድ ነገሮችን አይቻለሁ ማለት በማህበራዊ ድረገጾች ላይ ሲሄድ ነበር አይቼዋለሁ። ይሄ አይደለም አሳማኝ ነገር። ማመን ያለብን የትኛው ነው? ይሄ እኮ እነ ጀዋር ያደረጉት ነገር ምን ነበረ? ሰውየው የሴኩሪቲ እንትኑ አዛዡ ውጣ ብሎት ቀርቶት ነበር እነ ጀዋር ማለት ነው። ይሄ ሁሉ እያለ ከዛ በኋላ ደግሞ የተደረገው የኦሮሚያው ምክትል ፕሬዝዳንቱ ማለት ነው እሳቸው ራሱ የተደረገው ነገር ትክክል አይደለም ብሎ ተናግሮ እያለ ያለው ነገር ወደዛ መያያዙና ይሄኑ ራሱ ኤዲት የተደረገ ነገር ነው። እንትኑ ራሱ ይታወቃል። ሰዓቱ ራሱ እያንዳንዳ ነገር ራሱ የተላከው ኢሜል ራሱ ዶክተር አብይ ከሀገር ይወጣል ዶክተር አብይ ከሀገር ከወጡ በኋላ ነው እንትኑ ራሱ ያለው። እና ምንድን ነው ያለው ነገሮችን ወደ ሌላ መልክ የመቀየርና መልክ የመለወጥ ነገር ነው ያለው።
ይሄ አይደለም ነገሩ። ነገር እየተከሰተል አሁን ጁዋር ላይ የሆነ ችግር ደርሶበት ቢሆን ኑሮ አማራ ክልል በደረሰው እንደደረሰው አይነት ነገር ጁዋር ላይ ደርሶ ቢሆን ኑሮ ነገር ይሄ ዛሬ የምናወራው እንደዚህ አልነበረም። ሌላ መልክ ይዝ ነበር፣ ሌላ ነገር ነበር የምናወራው። አሁን ስላልደረሰ ነው ወደ ሌላ ክስተርና ላይ የምናረገው። አሁን ይሄ ጌታቸው ረዳ ለጥቀው የተባለው ይሄ ለዚያ ይሄ አይደለም ጉዳዩ፣ ጉዳዩ ከዚህ ጋር አይደለም። እናውላ ያለው ነገር ወደ ውስጥ ነው መመልከት ያለብን። ለምንድን ነው በዛን ሰዓት የተደረገው ይሄ ሁሉ ነገር ሊደረግ የቻለው ለምንድን ነው የሚለው ነው መታየት ያለበት። ምን ሊያደርጉት ነው ጋር
መልካም
የሚለው ነገር ነው መታየት ያለበት እንጂ ከዛ ጋር ያለው የሚያያዝ ነገር በጭራሽ አይደለም ነገር ጉዳዩ።
አድማጮች ክርክሩ ጀመረ እንጂ ያላበቃም። ጠበቅ ያለው ክርክር ብዙ መንገድ ይወስደናል። የመፍትሄ አማራጮችን ጨምሮ የመጠየቅ ኃላፊነት የመውሰድና አሁን ያለውን ሁኔታ በቅጡ መረዳት በመነጋገር የሚደረጉ ሁኔታዎችን የሚመለከቱ ሰፋ ያለ ክርክር ነው የሚጠብቀው። በነገው ምሽት እናቀርባለን። አድማጮች አሁን የፕሮግራም ማሳሰቢያ። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል የኢትዮጵያ የእውነትና እርቅ ኮሚሽን ሰብሳቢ ናቸው። ከእርሳቸው ጋር የተደረገ ሰፊ ቃለ ምልልስ በወቅታዊ የኢትዮጵያ ጉዳዮች ላይ ይልቁንም ሰሞኑን በምናያቸው ግጭቶችን የመሰሉ እውነትና እርቅ አፈላላጊ ኮሚሽን የሚሰራቸውን ስራዎች ጨምሮ በነገው ምሽት በሰፊው ይቀርባል። ቀጠሯችሁ ከአሜሪካ ድምጽ ጋር ይሁን። አሁን የማጠቃለያ ዜናውን ካዳነች።
ግጭቶች ሲካሄዱባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየተከፈቱ መሆናቸው ታውቋል። የሀገር መከላከያ ሰራዊት በክልሉ ጥያቄ መሰረት በኦሮሚያ ክልል ሰላምና ጸጥታን ለማስከበር መሰማራቱ የሀገር መከላከያ ሰራዊት እንደገለጸ እንዳስታወቀ ተገልጿል። የትራምፕ አስተዳደር ስለ ኢትዮጵያው ታላቁ የህዳሴ ግድብ ለመነጋገር የኢትዮጵያን፣ የግብጽንና የሱዳን የውጭ ጉዳይ ሚኒስትሮችን እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብ ነው ተብሏል። በአሜሪካ ድምጽ እጅ የገባውን የጥሪ ደብዳቤ ለሶስት ሀገሮችና ለዓለም ባንክ ፕሬዚደንት ዴቪድ ሞስታፕ ባለፈው ሰኞ የላኩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምንችን ናቸው።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳነች ተሳየነን።
አቀናባሪያችን ብርሃን ኃይሉ፣ ተተኪው ስርጭት መሐንዲስ ቮይቴክ ዞርኛክ፣ ከዋና አዘጋጇ ትታበላቸውና ከተቀሩ ባልደረቦቻችን ጋር ተሰናበትን። ትግርኛ ይቀጥላል። ሰላም ደህና ደሩ።
እዚህ ሬዲዮ ድምጽ አሜሪካ እዩ በ12 15 31 ሜትር ባንድ ሐጺር ማዕበል ሳተላይት ቪኦኤ 14 በኢንተርኔትን ፌስቡክን ካፕሶኒክ ሳብ አርቢ ኩል ሻምሸት ከዋሽንግተን ዲሲ በቀጥታ ዝመሐላለፍ መደብ ቋንቋ ትግርኛ እዚ ጀሚሮ كما يتمسي زخبركم سمعتي لما عمتي عربي عصر ترباتة تكمتي كل تشهن عصر تخلتن عم تمرت ويسران حمشتن تكمتي كل تشهن عصر تشعاتن يوزة تانا قدكم قورة قورة مدنية زينا بمقدام كل تصبص عباتكن عرباركم هنا اب كل الأوروميا زنبرنا نايتسات تتاس اقام ناب نبور يملسن كمزر لما